ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አለን። ከዚያም ከ ኢትዮጵያ ወጣት ክንፍ ድርጅት የተሰጠውን መግለጫ አሰምተን በመጨረሻም አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ ክፍል አንድ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና፣
ለአንድ ሳምንት ጊዜ እንዲቆይ የታለመው የነዳጅ ማዕቀብ ማክሰኞ መጋቢት 4 ቀን የጀመረ መሆኑ ታውቋል። ቢያንስ በአዲስ አበባ በአራቱም የመግቢያና የመውጫ በሮች የነዳጅ መጫኛ ቦታዎች እንቅስቃሴ ያለመታየቱ ጉዳዩን የሚከታተሉ ዜጎች እየተናገሩ ይገኛሉ። በከተማ ውስጥ ከባድ ውጥረት የተፈጠረ ሲሆን ነዳጅ ያልቀዱ ተሽከርካሪዎች በያለበት የቆሙ መሆናቸው ታውቋል። ዞችም ነዳጅ ለመቅዳት እየተሯሯጡ ይገኛሉ። በከተማዋ መብራት እንደሚቋረጥ እየተነገረ ስለሆነ ወፍጮ ቤቶች በወረፋ ተጨናንቀው ውለዋል። በጅቡቲ ያሉ የነዳጅ ቦታዎች ሳይንቀሳቀሱ የቆዩ መሆናቸውም ታውቋል። በተያያዘ ዜና የወያኔው ኮማንድ ፖስት የነዳጅ ማመላለሻ ቦቴ ባለቤቶችን ሰብስቦ በወታደሮች ታጅበው እንደሚሄዱና ከለላ እንደሚደረግላቸው በመግለጽ እንቅስቃሴያቸውን እንዲያደርጉ ያዘዘ ሲሆን የቅርብ አስተባባሪዎች ድጋሚ ማስጠንቀቂያ ሰጥተዋል። የወያኔ አገዛዝ ባለፈው ሳምንት መጨረሻ ላይ በሞያሌ ነዋሪዎች ላይ ያካሄደው የግፍ ጭፍጨፋ በአጋጣሚ ወይም በድንገት ሳይሆን ሆን ተብሎ ታቅዶ የተደረገ መሆኑን ነዋሪዎች ለዜና ምንጮች ገልጸዋል። ቅዳሜ ዕለት ሁለት ተጋጭተው የነበሩ ሞተር ብስክሌቶችን ለመለያየት እርዳታ በሚያደርጉ ዜጎች ላይ በመኪና የመጡ የወያኔ አጋዚ ወታደሮች ከመኪናቸው ወርደው የጥይት ዝናብ ያከፈከፉ ከመሆናቸውም በላይ ቤታቸው በተቀመጡ በሆቴሎች ምግብ ሲመገቡ በነበሩና በገበያ ሱቆች ሸቀጥ ሲሸጡ በነበሩ ሰዎች ላይ ተኩስ ከፍተው ገድለዋቸዋልም ብለዋል። አካባቢው ጸረ ወያኔ አመጽ ሲካሄድበት የቆየ መሆኑ ግልጽ ሲሆን የወያኔ ያጋዚ ጦር አባላት የወሰዱት የበቀል እርምጃ መሆኑን ለማንም ግልጽ ነው ተብሏል። በተያያዘ ዜና የወያኔው አረመኔያዊ ጭፍጨፋ በመሸሽ ዜጎች ወደ ኬንያ መግባታቸው እየቀጠለ ሲሆን እስካሁን ድረስ ከ50 ሺህ በላይ መሰደዳቸውን የአካባቢው ባለስልጣኖች ተናግረዋል። ስደተኞቹ በኬንያ በሚገኘው የሞያሌ ከተማ በአራት የመጠለያ ጣቢያዎች ተሰማርተው እንዲቀመጡ የተደረገ መሆኑና የኬንያ የቀይ መስቀል ማህበር የመጀመሪያ ደረጃ እርዳታም እያደረገ መሆኑ ተነግረዋል። በየካቲት ወር በአገሪቱ የተከሰተው የዋጋ ግሽበት ባለፉት 5 ዓመታት ከነበሩት የዋጋ ግሽበቶች ሁሉ የላቀ መሆኑን የወያኔ የማዕከላዊ ስታቲስቲክስ ተቋም ካወጣው ወርሃዊ ዘገባ ማወቅ ተችሏል። በዘገባው መሰረት አጠቃላይ የዋጋ ግሽበቱ ከ15.6 ወደ 17.8 ከፍ ያለ መሆኑ የተገለጸ ሲሆን ይህም ከጥር ወር የዋጋ ግሽበት የ2.2 ከመቶ ጭማሪ አሳይቷል። አጠቃላይ የምግብ ዋጋ ወደ 20.9 በመቶ ከፍ ማለቱና እንዲሁም ምግብ ነክ ያልሆኑ ዕቃዎች ዋጋ 9.8 ከመቶ መጨመራቸው ተገልጿል። የጥራጥሬ የቅመምና የአትክልት ዋጋ በከፍተኛ ደረጃ መጨመሩን ተስተውሏል። ከ40 እስከ 50 ብር ይሸጥ የነበረው 1 ኪሎ በርበሬ አሁን ዋጋው ወደ 150 ብር ከፍ እንዳለም ታውቋል። በደቡብ ወሎ ዞን ለጋምቦ ወረዳ አንድ የህዝብ ማመላለሻ አውቶቡስ መንገድ ስቶ ገደል ውስጥ በመግባቱ በውስጡ ከነበሩት ሰዎች መካከል 38 የሚሆኑት ወዲያውኑ ሲሞቱ በ10 ሰዎች ላይ ያካል ጉዳት የደረሰባቸው መሆኑ ተነግሯል። አውቶቡሱ 48 መንገደኞችን ጭኖ ከመካነ ሰላም ተነስቶ ወደ ደሴ ይጓዝ የነበረ መሆኑ ሲታወቅ አዋራ የሚባለውን ጠመዝማዛ መሬት ከጨረሰ በኋላ መንገድ ስቶ ገደል ውስጥ የገባ መሆኑ ታውቋል። ተሳፍሮ ከነበሩት መካከል ብዙዎቹ የከፍተኛ ትምህርት ተቋማት ተማሪዎች እንደሆኑም ለማወቅ ተችሏል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በዛሬው ቀን ባወጣው መግለጫ በኢትዮጵያ ለተከሰተው የድርቅና የረሃብ ችግር መቋቋሚያ እንዲሆን የነደፈውን ፕላን የወያኔ አገዛዝና ሌሎች የእርዳታ ሰጪ ተቋሞች ይፋ ያደረጉት መሆኑን ዘግቧል። በቅዱ መሰረት በሚቀጥለው 9 ወራት 7.8 ሚሊዮን ለሚሆኑ ዜጎች የምግብና ምግብ ነክ ያልሆኑ እርዳታ ለማድረስ 1.6 ቢሊዮን ዶላር እንደሚያስፈልግም ተገልጿል። ባለፈው 2 ዓመታት የተለያዩ የሰብአዊ እርዳታ ድርጅቶች በአገሪቱ ውስጥ የተከሰቱትን የድርቅና የረሃብ ችግር ተረባርበው የተቋቋሙ ሲሆን አሁንም በተመሳሳይ መልክ ትብብራቸው እንዲቀጥሉም ተጠይቋል። በወያኔ አገዛዝ በኩል ለእርዳታ 138 ሚሊዮን ዶላር መመደቡ የተነገረ ቢሆንም ቀሪው ከ1.5 ቢሊዮን ዶላር በላይ የሚሆነውን ገንዘብ በሌሎች እርዳታ ሰጪ ድርጅቶች በኩል መቅረብ ያለበት መሆኑን ተገልጿል። በቅርቡ በደቡብና በደቡብ ምስራቅ ኢትዮጵያ የተከሰተው የዝናብ እጥረት ምክንያት በድርቅና ረሃብ የተጠቁ በግጭት የተነሳ የተፈናቀሉ የኦሮሞና የሶማሌ ብሔረሰብ ተፈናቃዮችና ባለፈው ድርቅ የተፈናቀሉት ተደምረው 7.8 ሚሊዮን ዜጎች እርዳታ እንደሚያስፈልጋቸው ተተምኗል። በእርዳታው ዝርዝር ውስጥ 2.4 ሚሊዮን የሚሆኑት የቀንድ ከብቶችና የቤት እንስሳት መቋቋሚያ የሚያስፈልጋቸው ሲሆን 3.5 ሚሊዮን የአልሚ ምግብ እርዳታ፣ 350 ሺህ የሚሆኑት ደግሞ በከፍተኛ ምግብ እጥረት የተጎዱና ከፍተኛ እንክብካቤ የሚያስፈልጋቸው ናቸው። 6 ሚሊዮን ህዝብ ንጹህ የመጠጥ ውሃ የሚያስፈልገው መሆኑም የተገለጸ ሲሆን 1.2 ሚሊዮን የሚሆን ህዝብ በግጭት 500 ሺህ የሚሆን በአየር ጠባይ ለውጥ ምክንያት የተፈናቀሉ ዜጎችም እርዳታ ፈላጊዎች ናቸው ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በእስራኤል የሚገኙ በርካታ ትውልደ ኢትዮጵያን ዘመዶቻቸው ወደ እስራኤል እንዲመጡ አስፈላጊው ድጋፍ አለመሰጣታቸውን በመቃወም በእስራኤል ፓርላማ ፊት ለፊት ተቃውሞ ሰልፍ ያደረጉ መሆናቸው ታውቋል። ከ8000 በላይ የሚሆኑ የትውልደ ኢትዮጵያን ዘመዶች ወደ እስራኤል እንዲመጡ ከሶስት ዓመት በፊት የእስራኤል መንግስት መስማማቱ ቢገልጽም ወጪውን መድቦ ወደ እስራኤል እንዲመጡ አላደረገም ተብሏል። በእስራኤል አገር የሚኖሩ በርካታ ትውልደ ኢትዮጵያን የሚደርስባቸው የዘረኝነት በደል ከፍተኛ መሆኑ ይነገራል። ብዙዎቹ በስላጥነትና በደህንነት እየተማረሩ ከመሆናቸውም ሌላ በፖሊስ ማስፈራሪያና ዛቻ እንዲሁም ድብደባ እየተሰቃዩ መገኘታቸውን እየገለጹ ይገኛሉ። የቤተ እስራኤሎችን ቤተሰቦች ለማስመጣት 400 ሚሊዮን ዶላር የሚያስፈልግ መሆኑ የተጠቀሰ ቢሆንም በ143 ቢሊዮን ዶላር በጀት ለሚንቀሳቀስ መንግስት ይህ ወጪ ይምንት ነው ተብሏል። በቅርቡ ኢትዮጵያንና ሌሎች አገሮችን ጎብኝተው የተመለሱት ሬክስ ቴለርሰን ከስራ የተባረሩ መሆናቸው ተነገረ። በመትካቸው የሲያዩ ዳይሬክተር የነበሩት ማይክ ፖምፒዮ ሲሾሙ በሲያዩም ተቋም የሳቸው ምክትል የነበሩት የተቋሙን ዋና ዳይሬክተርነት ቦታ ይዘዋል። በትራምፕና በቴለርሰን መካከል ውጥረት ከተፈጠረ ረጅም ወራት ያስቆጠረ ሲሆን ባለፈው ሳምንት አርብ ቴለርሰን ኃላፊነታቸውን እንዲያስረክቡ በትራምፕ የተነገራቸው መሆኑ ታውቋል። ትራምፕ ቴለርሰንን ለማስወጣት የገፋቸው ምክንያት ምን እንደሆነ ባይታወቅም ከኢራን ጋር በተደረገው የኒውክሌር ስምምነትና በአጠቃላይም የአሜሪካ ዲፕሎማሲ ላይ ቴለርሰን ከትራምፕ የተለየ አመለካከት እንደነበራቸው ይታወቃል። ቴለርሰን ስራቸውን በመስራት እያሉ ውሳኔ የደረሳቸው መሆኑና እንዲሁም በድንገት የተባረሩበት ምክንያት በግልጽ ያልተነገራቸው መሆኑን ባሰራጩት መግለጫ ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሀገር አድን ትግሉ የሁሉም ዜጋ ግዴታ ነው። ግልጽ ሆኖ እንደሚታየው ሀገር አድን ትግሉ የሁሉንም ዜጋ ተሳትፎና መስዋዕትነትንም እየጠየቀ ነው። ህዝብ እየተባበረ በትግሉ ጨክኖ እየቀጠለ ሲገኝ ወያኔ የሚይዘው የሚጨብጠው ያጣ ሲረድ ሲንቀጠቀጥ እያየን ነው። ይግዳጅ በውጭ ሀገር ያሉትንም ኢትዮጵያውያን ይመለከታል። የያዙት ዜግነት ሌላም ቢሆን እንኳ ውልደታቸው ከእናታቸው ኢትዮጵያ ነውና አድኑኝ ስትላቸው ጥሪዋን ማዳመጥ ይገባቸዋል። በውጭ ሀገር ያሉ ኢትዮጵያውያን ያገራቸው እጣ ክፍሏ አይመለከተንም ብለው ግዳጃቸውን ሊረሱ አይገባቸውም። አገር ምትክ የለሽ እናት ናትና ማንም ምን ጊዜም ሊረሳት አይችልም። አገራቸውን ከከዱ ጉዶች በስተቀር ውልደቱን እናቱን አገሩን አደራድሩኝ የሚል ጤነኛ ሰው የለም። በመሆኑም አገራችን ላይ ዘረኛ ጉድ መጥቶባት ፍዳ ስትከፍልና ልጆቿ ሲሰቃዩ ሁሉም ኢትዮጵያዊ ይመለከተኛል፣ ይነካኛል፣ ይከነክነኛል፣ ደማቸው ደሜ ነው ብሎ በትግሉ ሊሳተፍ የሚጠበቅበት ይሆናል። ወያኔ በራሱ ክልል ሰዎች ብቻ ሳይሆን በውጭ አገር ባለው ሰፊ ኢትዮጵያዊ ላይ ተንሰራፍቶ በመጠቀም ላይ መሆኑን ደጋግመን የገለጽነው ነው። በውጭ አገር ላቡን አፍሶ ተሰቃይቶም ከሚያገኘው ገንዘብ ዘመድ ቤተሰብ መርዳት በሚል በውጭ አገር ያለው ኢትዮጵያዊ ከሚልከው ገንዘብ ወያኔ ከ4 ቢሊዮን ዶላር በላይ በቀጥታም በተዘዋዋሪም ገቢ በማድረግ የበጀትና የኢኮኖሚ ችግሩን ያቃልላል። በውጭ አገር ያሉ ዜጎች ወደ አገር ተመልሰው አገር ይረዱ እየመሰላቸው የሚያፈሱት ገንዘብ ሆነ እዚያው ባሉበት ለግድብ ለምናምንት የሚሰጡት ገንዘብ በቀጥታ ለወያኔ የሚጠቅም ሆኖ ቆይቷል። ወገኖቻችንን የሚገድለውን አውሬ ቡድን የምንረዳው እኛው ሆነን ቆይተናል። የወያኔ ሸቀጥ አሁንም በውጭ አገር ይራገፍብናል። በየምግብ ቤቱ የወያኔ ቢራዎችና ወይኖች ይቸበቸባሉ። ያዜብ እንጀራ አሁንም ይሸጣል። ቤተ ክርስቲያኖች ሲቀሙ እዚያ ሄደው መዋጮ ከፋዮችና ተሳላሚዎች ብዙ ናቸው። የኢትዮጵያ ሳይሆን የወያኔ አየር መንገድ በሆነው ላይ ተሳፋሪው ሲቀንስም አላየንም። ባጭሩ መደረግ የሚገባው ጸረ ወያኔ ሁለገብ ማዕቀፍ በሚገባውና ወያኔ ሊጎዳው በሚችል ደረጃና ይዘት እየተካሄደ አይደለም። ድክመትን አይቶና መርምሮ ለማስወገድ መጣር እንጂ መካድ መሸፋፈኑ የደከመ ጉልበት ዳገት ላይ ይለግማል እንዲሉ ያስጠቃል እንጂ አይጠቅምም። በውጭ ሀገር ያሉ ዜጎች ለሀገራቸው ሊያደርጉ የሚችሉትን እያደረጉ ነው ለማለት በምንደፍርበት ደረጃ ላይ አይደለንም። ሙትና ሆዳም የሚሉት ቃሎች ሲወረወሩ በባዶም አይደል። ሞት ይዞ ይሞታል አይባልባቸው ብንል ቦታው ነው። ቀደም የነበረው የውጭ ሀገር ነዋሪዎች ጽኑ አገር ወዳድነት በናፍቆት የሚታወስ መሆኑ የሚካድ አይደለም። ትምህርትና ስራቸውን እርግፍ አርገው ትተው አገር ገብተው ትግል ተቀላቅለው የተሰውትን ጀግኖች ያስታውሷል። የአሁኖቹ ይዘት ለየት ያለ መሆኑ ግልጽ ነው። ወደ መካከለኛው ምስራቅ የሚሄዱት እህቶቻችን በአብላጫው ለፍተው ግረው ገንዘብ ወደ ቤተሰብ ለመላክ የወጡ ናቸውና ገንዘብ አትላኩ የሚለው ይከብዳቸዋል። በሎተሪና ሌላም መንገድ የሚወጡት አብዛኛዎቹ ትኩረታቸው በግል ኑሮ ግንባታ ላይ ነው ሲባልም ተደምጧል። በተጨማሪ የተሰደዱት ባለፈው አገዛዝ ወንጀል የፈጸሙትና ባለሀብት ሆነውም አሁንም ብጥበጣ ተልእኳቸው የሆኑት ናቸው። እይታችንን በድክመትና ጉድለት ላይ ስናደርግ አገረዳድ ኢትዮጵያውያን የትግሉ አጋር ዜጎች ከቶም የሉም የሚል ድምዳሜ ይዘን እንዳልሆነ መታወቅ አለበት። ለኢትዮጵያ የቆሙ ጸረ ወያኔ የሆኑ يهز تقل أكال ناقاري هونو زيقوش مولتوال ياك ماتشو نمسيا درقواي تنال مسكر منال بز يولكم كتراتشو تنش بيهونم ببولتيكاو يمين قدو سقب قبوش نامن تافيوش فالتوال مهوراس تليوش التيافي دوكتر نا بروفيساروش النمان مالتو آسفل لقم هيا سبات عمتات مولو آيتاناتشو عالدنا فاشستون سرات نافاقيوش بسماعات جم قلاجوش يتاريك لابيسوش تبابوش نا تمكتنيوش هزبن كفافايوش يتراجع فابريكاوش يمرخ دلالاوش تقم بيس مهوران النزي بيجيزيو يهزبن ياغر ودادوش انتقل سيادنا كفونا بايلو تبلو ياني سي تقمو باشتوال زاري كسم ميتاوي نتركن مان لاغر قومه مان اغر اللي كفاف اللي اتفا تراوطة يتلان تنسان نرسا يزاريون بمي قبا بد مرمر كلوم قلصونو يتاينال دقوم كيسيوم شوهوم أبباوم ياو يتلمدو يبرتا سبو كراني نسابراك علنا بجملة من ملكتو تككل ايهونم بوچ اغر يالون زيغا قداج سننا نسان ناو كسام سننا سما بتلي يهيمانوت مريوتشن كمئمنان بالتنان نسا موقاسن لنالفو يمان لجلنال لو اجوانو باقر يالون يوياني سينو دوس يميك كتلو عالو ما اقابو كارتو لو ياني قنزبات شونم سلوتات شونم ما سالفو يسطالو كهنات ارعايا ويم يا ابونا بيتروس تكتاش ليهونو سي قبات شو بوي نواينا تكما تكم ايتتالفو لو ياني سلباهونو يكفافلالو مياسازنو دقمو يهلي جنت عنداندي بغوصا بهرا سبلي جنتونو سي قنينو سراوي ياني شكوشنان بلو تباب النتن ناقوت اي النتن سباكيو اتشمالو اگراتشن چكلا هز آنات يمين كباك كباك شواتو بي منغدو سيادرونا لبشتان ناسكاي سيگالتو باند كتما مئمانان ببزو مليون دولار بيتا كريستيانو اتشيني اقو مالو ايغازالو بنزيخ ودهن ساوش كالونا اتاگنيو نيم سير فتاريات شوتان اگرو كونا انيا اسكاون يافنببن يلم يترابو يترزو وزتا بزو مليون نسانات اقوال موتاني هونونا عبات الناتياتو بزو مليون نسوخ نسانات باقراتشن ارداتا اللهي يالو يچوه مليون بمليون اوتو ببعد اگر قنب بقنب لاي مقزات اگر وداد النتن منم يما يساي سمريتناو هاي ما نوتن يالنت لباد يميشل مايد اللم يهن بمالتاتشن ياو اندتا لمدو هاي ما نوتن نابتا كريستيان تنكا بميل اوقزت لاي تسامارتو قدا جاتشوني ساتو كفلوش ديوكسون اندميترو على التانو اونتن تناغروغن كبورك عالنا الزنو باينن وياني بكفتو ويم بيازو بيتا كريستيان يوياني انسينود بمي كبر بيتا كريستيان كوياني غار بسمرا مسكيت مقنيت كتوم كل كلمهونا اللبت ما اكاب يه باقر بيتم مكتل ياللبن ارمجانو ما اكاب سن الفلسومنو بوياني نبرت النامرت لاي ما اكاب بالنو لك براسو بوياني ملاي ما اكاب اسفل لاقينو بوياني بقال لاي على مقنيت وياني وچن مراكنا مراك يهزب تلاكشا اندي سماتشو مادرق يه زرين ينتاج اللم يه بولتيكا تكاو مغل ستانو بدو افريكا سويتو لمسالي هزبو يبيت كرايم هون يوهان ناي مبرات واقع الكفلم كمالت الفو كسرعاتو غاري قد امتن سوكو تشلو ما اكاب ادرقو باتشو نبار وياني وچن ماغلل ينو بوياني اوتوبوس عالم السافر وزتا بتشالبتو اللو يميلون يقد متكس اندال لبن قل سنو ሆኖም በሀገር ነዋሪ ከሆነው ዜጋችን በውጭ ያለው ይበልጥ ማዕቀብ ለማድረግ እድሉም ችሎታውም ስላለው ነው በውጭ ላይ ያተኮር ነው ወያኔ የኢትዮጵያ መንግስት ሳይሆን የወያኔ ትግራይ ጨቋኝ አገዛዝ ነውና የወያኔን ተቋም ያገር ኤምባሲ ብሎ በዚህ መነጠፍ ሆነ ገንዘብ ማፍሰስ ተገቢ አይደለም የወያኔ ጤፍንጀራ ባይበላ ይቀር ቢራውን ባይጠጣ ይቀር የሚል ፍጹምና ወልወል የማይል አቋም መያዝ ያስፈልጋል ይህ አቋም ተይዟል የሃይማኖት አባቶችስ ግዳጃቸውን ለመወጣት በሚገባ ጥረዋል ከወያኒ ሲኖዶስና እስልምና ተቋም ጋር ቅን ፍለጋ ደፋ ቀና ሲሉ አልታዘብንም ሁሉም ተብሏል ዋናው ቁም ነገር ግን ወያኒ ላይ ማዕቀብ እናጠናክር የሚለው ነው ለወያኒ በወያኒ በኩል ገንዘብ ላለመላክ እንሞክር በዚያውም በእኛ በኩል ላኩ ብለው ሊነጥቁ ካሰፈሰፉ ሌቦች መጠንቀቅም ያሻል بوياني مرتلاي ماعقب براسو بوياني نا بچفروچو لاي مولو ماعقب بوياني اير منگدنا مدبروش لاي ماعقب يوياني انجراننا متت يمشطوت مگبيتوچ لاي ماعقب بوياني لاي ماعقب استي يهن يهزباوي تگل اكالي هونهون ماعقب سنادرگ اندتاي አገራችንን እንታደግ አገራችንን እናድን አረወያኔው የጋራ ትግላችን ይጣናከር
ኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት ያፓ ወክንድ የተሰጠ መግለጫ። የኢትዮጵያ ወጣት አሁንም ታሪክ ሰሪ ነው። ወያኔ ለ27 ዓመታት ከወራሪ ኃይል ባልተለየ ሁኔታ አገርና ህዝብን ሲያደባይና በአራቱ ማዕዘን የኢትዮጵያን ጠላቶች ተደግፎ ህዝባን ሲያጨራርስና አገሪቱንም ከፖለቲካ መልካ ምድር ሊፍቅ ያላሴረውና ያልፈጸመው ወንጀል ከቶ አይገኝም። ሆኖም ታሪካዊ የኢትዮጵያ ህዝብ ይህን ወያኔ ወጥመት ሰባብሮ አንድነቱንና ኢትዮጵያዊነቱን ማንነቱን ዓለምን ባስደመመ ጠላቶቹን ባስደነገጠ ሁኔታ ይፋ አድርጓል። በመሆኑም ዛሬም ወላድ በድባብቲድ እንዲሉ የኢትዮጵያ ወጣት ለሀገሩ ለዋላይነትና ለወገኑ ስርየት ሲል ግንባሩን ለጥይት አካሉን ለጅራፍ አሳልፎ በመስጠት እያደረገ ያለው ትግል ወያኔን እንደ ቋያ እሳት እየለበለበ ወደ መቃብሩ ሳያወርድ የሚያቆመው ያጋዚ ወታደርና ሽብርተኝነት ወይም ደግሞ ያስቸኳይ ጊዜው አዋጅ አይኖርም። የወዳቂ ወታደር ያገዛ ስርዓት አዳማቂ የሆኑ ክፍሎች የነዚያን የ60ዎቹን ብርቅዬ ብሩህና ጀግና ትውልድ የትግል አራያነት መስዋዕትነት ለማጣጣል ቀድሞ የወደቁ መሪዎቻቸውን አስጨረሱ በሚል ሲከሱ ኖረዋል። አሁንስ ወጣቱና መላ ኢትዮጵያ ህዝብ የትግሉ ባለቤት ሆኖ እየከፈለ ያለውን መስዋዕትነት በማን ላይ ያላከቁ ይሁን? አሁን ዛሬ ወጣቱ ትውልድ ልክ እንዳለፉት ጀግኖች ወንድም እህቶቹ ያለ መስዋዕትነት ትግል ያለ ትግል ነጻነት እንደማይገኝ ዘመን ያላስተማራቸውን ሐሳውያን የሸፍጥ ክንምማቸውን አውልቆ እርቃናቸውን አውጥቷቸዋል። ህዝባዊ አመጹ ከጎንደር እስከ አምቦ፣ ከወልዲያ እስከ አለማያ፣ ከደብረታቦር እስከ ሸዋሮቢት፣ ከሐረር እስከ ሻሸመኔ፣ ከባህር ዳር እስከ ጅማ፣ ከለቀምት እስከ ደብረዘይት፣ ከድሬዳዋ እስከ ሱሉልታና ብዙ ሌሎች ኢትዮጵያ ከተሞችን ከማጥለቅለቁም በላይ ህዝባዊ አመጹ እያደር እየሰፋና እየጎመራ የህዝብ ትግላችን ናፊነቱን እያረጋገጠ በመሄድ ላይ ይገኛል። የህዝብ ትግል አረመኔውን የወያኔ አገዛዝ ብርካስ ይዞ የሚይዘውና የሚጠለውን አሳጥቶታል። ታሪክ ዝም ብሎ አልተደገመም፣ ታድሷል እንጂ። በትግል ያለፉትን ወጣት ጀግኖች ሰንደቅ አንስቶ ፋሽቶችን ተጋፍጦ ክብር መስዋዕትነትን የተቀበሉት የብዙ ሺህ ወጣቶች ሞት አፈሬ ወኔ ተላብሶ አምባገነኖችን በትግሉ በደሙ አጋልጧል። ዛሬም ዮያኔን ቀፎነት ዳለም ሁሉር ቃሉን አውጥቶ አሳይቷል። ታሪክ ዳግም እየታደሰ ነው። የትውልድን ወኔ ትውልድ እየተረከበ ነው። ያ መሬት ላራሹ ትምህርት ለሁሉም ዳቦ ለተራበው የሃይማኖት እኩልነት ይከበር የሕገ በላይነት ይስፈን የዲሞክራሲ መብቶች ይከበሩ ይያለ በከተማው በገጠሩ ድምጹን ያሰማ የነበረው ትውልድ የሀገር ክብር ይጠበቅ ፋሽታዊ መንግስት ይውረድ የህዝብ ለዋላዊነት ይረጋገጥ ይያለ የተሰዋው ትውልድ ተኪ አፍርቷል። ሰላማዊ ህዝብ ተቃዋሙ አምባገነኖች የሚሰጡት ምላሽ ጥይት ጭፍጨፋ መሆኑን ትናንትም ታይቷል። ዛሬም በውያኔ ተደግሟል። በንጹሃን ወጣቶች የደም ጎርፍ የታጠበው ወያኔ በህዝብ ትግል መወገዱ አይቀሬ ነው። ለኢትዮጵያ አንድነት መቆም ለህዝብ ኩልነትን መታገልና መስዋዕትነት መሆን ቅዱስ ተልኩና አርበኝነት እንጂ ጠባቦችና አገራጥቶች እንደሚሉት ትምክተኝነት አይደለም። በአንጻሩ ከፋፋይነት ገንጣይነት ጠር ኢትዮጵያዊነት ግን አጸያፊ ክደትና ወንጀል መሆኑን በሚገባ እናውቃለን። ስለሆነም የተከታተለ ህዝባዊ ትግል በደማችን እየዋጀን ከህዝብ ጎን በመሆን እናስቀጥላለን። የያፓ ወጣት ክፍ ድርጅት ኢወክን ዳባላት የቀደምት የትግል ጓዶቻቸውን ፋና ይዘው ህዝባዊ ትግሉን ለማፋፋም በውጭ አስፈላጊው ድጋፍ በመስጠት ሀገር ውስጥም ታግሎ በማታገልና አቅጣጫ በማስያዝ እየታገሉ እንደሚገኙ መግለጽ እንወዳለን። በዚህ አጋጣሚ ድርጅታችን የኢትዮጵያ ወጣቶችን ጀግንነት ቁርጠኝነት ለሀገር ለወገን ስርየት እየከፈሉ ላሉት መስዋዕትነቱን ያደነቀ የትግል አጋርነቱን ሲገልጽ በከፍተኛ ደስታና ወገናዊ ኩራት ነው። ጸሎት ያለው ትግላችን በጋራ ይፋፋም እናቸንፋለን።
አርማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
በማስከተል አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ እናሰማለን።
ጤና ይስጥልን ተመልካቾቻችን። በዛሬው የገጽ ለገጽ ዝግጅታችን
በኢትዮጵያ ወቅታዊ ጉዳዮች ላይ የዝግጅታቸውን እይታና አቋም እንዲያስረዱ አቶ ፋሲካ በለጠን በእንግድነት ይዘን ቀርበናል። አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የከፍተኛው አመራር ኮሚቴ አባል ናቸው። መልካም ቆይታ እንመኛለን። አቶ ፋሲካ ጥሪያችንን አክብረው በማዕከላችን በመገኘቶ በፍኖተር ኢ የዝግጅት ክፍል ስም በጣም አመሰግናለሁ። ወደ ጥያቄዎቹ እንዝለቅ። የኢትዮጵያ ህዝብ በወያኔ አገዛዝ ላይ ያለው ቁጣ ከቅርብ ጊዜ ወዲህ እጅግ ጎልቶ እየተሰማ ትግሉና ልገዛም ባይነቱ በየለቱ እየገዘፈ መጠነ ርዕዩንም እያሰፋ ነው። ወያኔ መንስኤው የመልካም አስተዳደር እጦት ነው። ራሴንም ግምግም ያለው መፍትሄውን በጄ ነው ማለት ላይ ነው። ኢህአፓ በህዝብ መካከል በሚገኝ ድርጅትነቱ ለህዝባዊ ቁጣና አመጽ መነሾ ስለሆነ እውነታ ያለው ግንዛቤ ምን ይመስላል?
እሺ፣ በቅድሚያ አመሰግናለሁ ይህን እድል ስለሰጣችሁኝ። የህዝባዊ እንቅስቃሴው መነሻ ምክንያትም አለው መሰረታዊ ምክንያትም አለው። ወያኔ በርግጥ የተወሰኑ ምክንያቶችን እየሰጠ መልካም አስተዳደር እጦት ወይም ደግሞ ከሌላም የመነጨ ነው በማለት ለማጭበርበር ይሞክራል። ይሄ እንግዲህ በ7 አመት ሙሉ ያልሆነ ውሸት በማቀላቀል ለመሸፋፈን በመሞከር ውሸቱን ህዝብን ለማታለል እና የራሱን ስልጣን ለማራዘም ብዙ ጥረቶች ሲያደርግ ቆይቷልና ይሄም አሁን እዚህ ላይ የተጠቀሰው ከዚሁ የወጣ አይደለም። የህዝቡ ህዝባዊ እንቅስቃሴ ቅድም እንዳልኩት መሰረታዊ ምክንያትና መነሻ ምክንያት አለው። መሰረታዊ ምክንያት የወያኔ አምባገነን አገዛዝ አፋኝ የሆነው ጨቋኝ የሆነው ሰው የሚገለው የህዝብን መብት የረገጠው አገዛዝ እንዲወገድና በምትኩ ዲሞክራሲያዊ ስርዓት እንዲመጣ ነው። ይሄ በርግጥ ባለፉት 27 አመት በተለያየ ወቅት ህዝቡ በተለያየ ቦታ በተለያየ ጊዜ በተለያየ ምክንያት ጥያቄውን ሲያነሳና ሲታገል እንዲሁም መስዋዕትነት ሲከፍልበት የቆየ ጉዳይ ነው። ካለፉት 4 እና 5 አመታት ወዲህ ግን በጣም ተከታታይ የሆነና የህዝቡን ትግል ከጊዜ ወደ ጊዜ እያጎለበተ የሄደ እንቅስቃሴ ተፈጥሯል። ይሄ እውን ሆኗል ማለት ነው። አሁን እንደምናየው ይሄ ትግል አሁንም ግቡን እንዲመታ ወደፊት መግፋት አለበት ባይነን። እንግዲህ ለነዚህ ምክንያቶች የሆኑትን ስንመረምር ለነገሩ ትግሉን ገፋ ብለንም ከሶስት አራት አመት በፊት ከነበረው ከሙስሊሙ የመብት ጥያቄ ጋራ ከመብት ጥያቄ ጋር ከተያያዘ ትግል ጋር አያይዘን መመልከት እንችላለን። የሙስሊሙ እንቅስቃሴ መሰረታዊ መነሻ ምክንያቱ የሃይማኖት መብት እንዲጠበቅ፣ የእምነት መብት እንዲጠበቅ ወያኔ በሁሉም ቦታ ጣልቃ ገብቶ አምባገነንነቱን አስፍኖ ሁሉንም የህብረተሰብ ክፍል ለመቆጣጠር የሚሞክርበት ሁኔታ ስላለ የሙስሊሙንም እንቅስቃሴ የሙስሊሙንም የማመን መብት እንበለው ወይም የእምነት መብት ለማገድ የሞከረበት እና በራሱ ሁኔታ እንዲሄድ ለማድረግ የሞከረበት ስለነበር ይሄን የተቃወሙ መብታቸውን የእምነት መብታቸውን ለማስከበር የተነሱ ዜጎች እንግዲህ እንቅስቃሴ አድርገው ትግልም አካሄደው በዛም ደረጃ መስዋዕትነት ተከፍሏል። የሞቱም ዜጎች አሉ። በእስር ቤትም ሲሰቃዩ ቆይተው አሁን በቅርቡ የተፈቱ እንግዲህ የዚሁ የሙስሊም መፍትሄ አፈላላጊ አባላት የሚባሉት እንግዲህ መጥቀስ ይቻላል ማለት ነው። ከዛ በኋላ እንግዲህ በሁለት አካባቢዎች የተካሄዱ ትግሎች ናቸው። እነዚህ አንደኛው በኦሮሚያ አካባቢ ነው። መነሻው ምክንያቱ ለዚህም እንግዲህ ያው ሁሉም እንደሚያውቀው በዚህ ከመሬት ንጥፊያ ጋር ከመሬት ዝርፊያ ጋር የተያያዘ ነው። የአዲስ አበባ ማስተር ፕላን እቅድ በሚል ከአዲስ አበባ አካባቢ ያሉ የአርሶ አደር መሬቶችን በግፍ በመንጠቅ ለወያኔ ከበርቴዎችና ለኢንቨስተሮች በቀላል ዋጋ በመሸጥ እየዘረፈ ማለት ነው ያንን ንብረት። ያንን በመቃወም የተጀመረ እንቅስቃሴ ነው። እንግዲህ ይሄ እንቅስቃሴ ከጊዜ ወደ ጊዜ ጥያቄዎቹንም እያሰፋ መልኩንም እየቀየረ ሄዷል። በተለያየ መንገድ ወያኔ እንቅስቃሴውን ለማክታት ሞክሯል፣ ለማፈን ሞክሯል። በርካታ ሰዎች ተገለዋል። እስካሁን ድረስ ቁጥራቸው ይሄ ነው ሊባል ባይችልም በትክክል የወጣ መረጃ ባይገኝም በሺዎች የሚቆጠሩ ናቸው። 3000 4000 የሚያደርጓቸው አሉ። በሺ የሚቆጠሩ ደግሞ በብዙ ሺ የሚቆጠሩ ማለት ይቻላል። እንግዲህ ታስረዋል። በመሃል እንደምናስታውሰው ያስቸኳይ ጊዜም ታውጆ ነበር። ታስረዋል፣ በእስር ተሰቃይተዋል። ብዙዎቹም ደግሞ የተለያየ እርምጃም ተወስዶባቸዋል። ይሄ እንግዲህ በኦሮሞ አካባቢ ያለው አንዱ ነው። ከዛ ከዚሁ አቋያ ደግሞ በአማራው አካባቢ በተለይም በጎንደርና በጎጃም ከዚህ ከወልቃይት የማንነት ጥያቄ ጋር ተያይዞ የተነሳው እንቅስቃሴ ነው። ያው ሁላችንም እንደምናውቀው ወያኔ ገና ስልጣን ሲይዝ እርምጃ የወሰደው የአማራ ግዛቶች የሆኑትን ወይም ራሳቸው ናቸው የአማራ ክልል ብለው የከለሉትም፣ ግን ከዛ ውስጥ እንግዲህ በጎንደር በኩል ወልቃይት ጠገዴን ጠለምት እንዲህ የመሳሰሉትን ቦታዎች የወሰደበት ነበር። በወሎ በኩል ደግሞ እንደምናስታውሰው ከዚህ ከአለዋ ምላሽ በላይ ያሉትን ቦታዎች ወደ ራሱ ወደ ትግራይ ያጠቃለለበት ነበር። እና የወልቃይት ህዝብ የራሱን እድል በራሱ መወሰን አለበት፣ ማንነቱን ራሱ መወሰን አለበት። እኛ አማሮች ነን፣ የትግራይ ክልል ውስጥ ለመሆን አንፈልግም ብለው እንግዲህ በጣም ሰላማዊ በሆነ መንገድና ህጋዊ በሆነ መንገድ ጥያቄ ያቀረቡትን በኃይል ለማፈን የሞከረበት ነው። ያኔ ነው እንግዲህ ያ እንቅስቃሴ የተጀመረው። እና በጎንደር ያው እንደምናስታውሰው በተከታታይ የተቃውሞ ሰልፎች ከተማውን በአጠቃላይ ያጥለቀለቁ እንቅስቃሴ የተደረገበት፣ በባህር ዳርም በተመሳሳይ ደረጃ የተደረገበት፣ ከዛም በተለያዩ እንግዲህ የጎንደርም የጎጃም ክፍለ ሀገሮች ከተሞች እንቅስቃሴዎች የቀጠሉበት ነው። መነሻው ይሄ ከሆነ በኋላ ከዛ ከጊዜ ወደ ጊዜ እንግዲህ ጥያቄው እያደገ ሄዶ በአማራው አካባቢም በኦሮሞም አካባቢ የመጨረሻውን የህዝብ ጥያቄ እስከ ማንሳት የደረሰበት ነው። ማለትም ወያኔ አገዛዝ ይወገድ፣ በምትኩ ዲሞክራሲያዊ ስርዓት ይምጣ፣ የፖለቲካ እስረኞች ሁሉ ይፈቱ፣ ጥፋተኞች ለፍርድ ይቅረቡ፣ ወታደራዊ አገዛዝ ወታደሮች ለሀገር የማስጠበቅ ተግባር ነው ያላቸው እንጂ ህዝብ የመግደል መብት የላቸውም። ስለዚህ ጥፋተኞች ይጠየቁ ምን የሚለውን ጥያቄዎች እንግዲህ እያነገበ ሄዶ መጨረሻ እዚህ ላይ ደርሷል። በመጨረሻው ወቅቶችም እንግዲህ ወያኔን አገዛዝ አርበድብዶታል። የእስረኞችን ለመልቀቅ ፈቃደኛ እስከ መሆን እና ከዛም አልፎ ተርፎ እንግዲህ ጠቅላይ ሚኒስትር የተባለው እስከ መልቀቅ ወደዛ ሊሄድ አይደለም እስከ መልቀቅ የደረሰበት እርምጃ ነው። እንግዲህ ይሄ እንቅስቃሴ የተደረገው እንቅስቃሴ በረጅም ሂደት ውስጥ ያስገኛቸው ውጤቶች አሉ። አንደኛ እንቅስቃሴው ራሱ በአይነትም በጥራትም በስፋትም እየተጠናከረ የመጣበት ነው፣ በራሱ ማለት ነው። ከብዛትም ራሱ እንቅስቃሴ የሚያካሄድባቸው ስልቶችም ጭምር እየተጠናከረ መጥቶ አገዛዙን ችግር ውስጥ የጣሉት ሁኔታ ነው ያለው። አንድ ይሄ ውጤት አለ። ሁለተኛው ውጤት የቀደም ለመጥቀስ እንደሞከርኩት የጥያቄዎቹ እድገት ማግኘት ነው። ማለትም ውስን ከሆኑ መነሻ ምክንያቶቹ ውስን ናቸው። በእርግጥ ተገቢ አይደሉም ለማለት አይደለም፣ ተገቢ የሆኑ ጥያቄዎች ናቸው። ግን የተወሰነ ነው፣ በተወሰነ ክልል ብቻ ሊፈታ የሚችል ለነገሩ መፍትሄም ብሎ ወያኔ ያቀረበው ነበረ። ግን መፍትሄ አልሆነም እንጂ አዲስ አበባን የልማት ማን ነው የመስፋፋት እቅድ አቆሚያለሁ ብሎ የሰረዘበት ሁኔታ ነበር። ግን ያ መልስ አልሆነም ለህዝቡ። ከዛ ጥያቄ በላይ በመጠየቅ ዋናውና መሰረታዊ የሆነ ለሀገሪቷ መሰረታዊ መፍትሄ ሊሰጥ የሚችል የስርዓት ለውጥ የጠየቀበት ሁኔታ ስላለ እንግዲህ በጥያቄዎችም ደረጃ በህዝቡ ጥያቄዎች ባነሳቸው ጥያቄዎችም ደረጃ እድገት አለ። ይሄ አንድ ነው። ሌላው ደግሞ መገንዘብ የሚኖርብን ይሄ በእነዚህ እንቅስቃሴዎች ውስጥ የተደረጉ ለውጦች አሉ። እነዚህ ለውጦች አንድም በህዝቦች መካከል ያለውን አንድነት ልዩነት አስወግደው ወደ አንድነት ያመጣበት ነው። ይሄ በጣም ትልቅ ያገዛዙንም ከፍተኛ ድንጋጤ ውስጥ የጣለ ክስተት ነው። ማለትም ለምሳሌ በአማራና በኦሮሞ መካከል ታሪካዊ የሆነ ትስስሩን እንደገና መልሶ ያደሰበት ነው። ወያኔ ስልጣን ሲይዝ አንዱ አላማ ካደረገው መካከል በስልጣን ላይ ለመቆየት ወያኔ በጣም ጠባብ ቡድን ነው፣ አነስተኛ ቡድን ነው። ካነስተኛ በብሔርም ቢከፋፍል ደግሞ እሱ ራሱ ካነስተኛ ብሔር ነው። 6% የሚሆን ከኢትዮጵያ 6% የሚሆነውን ህዝብ ነው እንደ ወክላለው ቢል የሚወክለው ማለት ነው። ግን ያንንም ውክልናም የለውም ለነገሩ። ግን ይሄ አነስተኛ ቡድን በአጠቃላይ በኢትዮጵያ ላይ ስልጣኑን አስፍኖ ለመቆየት የተለያዩ ስልቶች መጠቀም አለበት። ከነዚህ ስልቶች መካከል አንዱ ህዝብን መከፋፈል ነው። በሃይማኖት ከፋፍሏል። በእርግጥ ግን ዋናው ደግሞ በዚህ በዘር አንዱን ብሔር በሌላው ላይ በማነሳሳት ኦሮሞውን ከአማራው አሁንም እያደረገ ነው ለነገሩ፣ ኦሮሞውን ከሶማሌው፣ አፋሩን እንደዚህ በኒሻንጉሉን ከአማራ ከጋምቤላውን ከሌላው ጋር እያጣላ እርስ በርሱ መተማመን አጥቶ አንድነት አጥቶ አንዳንዱ ከሌ እኮ ከተገነጠለ አገሪቱ አትኖርም የሚል ፍራቻ የፍራቻ ድባብ በመዘርጋት እንደዛ አይነት ስሜት ውስጥ በመክተት እኔ ያለውኝ ሁሉንም ላስጠብቅ የምችል ሀገሪቷንም አንድነት ላመጣ የምችል በሚል እንግዲህ ስልጣን ላይ የቆየ ነውና ይሄ ስልቱ በጣም ጠቅሞታል። 27 ዓመትም ያቆየው ይኸው ነው። ግን ይሄ አሁን ተሰበረ። በተለይ በሚደረጉት እንቅስቃሴዎች ውስጥ ኦሮሞው የአማራ ደምደማችን ነው፣ አማራው ደግሞ የኦሮሞው ደምደማችን ነው በማለት በየሰልፉና በየእንቅስቃሴው ጎላ አድርገው ያሳዩበት ሁኔታ ስላለ ይሄ እንግዲህ ተመጥቷል። ይሄ ራሱ በተለይ ደግሞ አንዳንድ ጠባብ ኃይሎችም ይህንኑ የሚያራግቡ የነበሩ ኃይሎችም ደግሞ አስተሳሰባቸው ውድቅ እንዲሆን ሆኗል እና አሁን በአጠቃላይ የአንድነት ስሜትና በአንድ ላይ ተባብሮ ኢትዮጵያውያን በኢትዮጵያ ውስጥ በሰላምና መብታቸው ተከብሮ የሚኖሩበት ሁኔታ መፈጠር አለበት የሚለውን አመለካከት እንግዲህ እንቅስቃሴው አምጥቷል ማለት ይቻላል፣ ጎላ አድርጓል። ሌላው እንግዲህ መናገር የሚቻለው በስልጣን ላይ ያለውንም ኃይል አዳክሟል። ሙሉ በሙሉ ተዳክሞ ስልጣን ሊለቅ የሚችልበት ሁኔታ ላይ ነው ብሎ መደምደም ቢያስቸግርም ግን በጣም የተዳከመበትና ትግሉ ከገፋና ከቀጠለ ማስወገድ በጣም ከባድ የማይሆንበት ደረጃ የደረሰበት ሁኔታ ነው ያለው። እንግዲህ ይሄ አንድ በራሱ በመጀመሪያ በራሱ ተባብሮት እንደ ተለጣፊ አድርጎ ሲያንቀሳቅሳቸው በነበሩ ድርጅቶች ውስጥ ለውጦች ታይተዋል። እነዚህ ለውጦች የመጡት ከታች ነው፣ ከላይ አይደለም፣ ከታች ነው። ታችኛው ወገን የህዝቡ ጥያቄ የከበደው ሲመጣ የህዝቡ ጥያቄ ግፊት እየመጣበት ሲመጣ የታችኛው አባል የነዚህ ድርጅቶች አሁን ኦህዴድ የሚባለው ባዴን የሚባለው በተለይ አባላት እነሱ ራሳቸው ጥያቄ መጠየቅ እና የላይኞቹም ደግሞ ላይ ጫና መፍጠር የጀመሩበትና የላይኞቹም ደግሞ የበላያቸውን ማለትም የወያኔውን ድርጅት እነሱ ላይ ጫና መስጠት የጀመሩበት ነው የነበረው። በማዕከላቸው ብዙ ችግር ተፈጥሮ አዳክሟቸዋል ማለት ይቻላል። ራሱ የወያኔውንም ድርጅት እንግዲህ እንዳየነው ከመለስ ሞት በኋላ በመካከላቸው ክፍፍል ነበር የታወቀ ነው። አንድ ጎላ ብሎ የወጣም ሁሉንም ሊያስተባብር የሚችል ግለሰብም አልነበረም። ሁሉንም የሚያያይዝ አልነበረም። በራሳቸው መንገድ እንግዲህ የሰረቁትንም ሲካፈሉ ወይም ራሳቸው አንዱ ላይ አስተሳሰቡንና አመለካከቱን ለመጫን ሲሞክር ብዙ ጠብ ነበር። ይሄ እንቅስቃሴ የበለጠ ክፍፍላቸውን አስፍቶ አዳክሟቸዋል ማለት ይቻላል። አሁን በቅርቡ ያው ራሳቸው እንደሚሉት በመካከላችን ብዙ ችግር እንደነበር ብለው እንግዲህ አመራር ለውጥ ምንም ያደረጉበት ሁኔታ ነው ያለውና ይሄ አለ። ከዛ ሌላ ኦፍ ኮርስ አሁንም ከስልጣሴው ለማገድ ብዙ የማይሞክርበት ሁኔታ የለም። ለምሳሌ በኦሮሞ አካባቢ የነበረውን ከስልጣሴ የበረታ ሲመጣ በመገንዘብ የበረታ መምጣቱን በመገንዘብ በሶማሌውና በኦሮሞ መካከል ግጭት እንዲፈጠር ሆን ብሎ ያደረገበት ሁኔታ ነው ያለው። በሁለቱ መካከል አሁንም እንግዲህ ቀድም ካልኩት ፍልስፍና የመነጨ ነው። ብሔርና ብሔረሰብን በመነጠልና አንዱን በአንዱ በማጋጨት የራስን ህልውና ጠብቆ መኖር የሚለው ፍልስፍና ስለሆነ ያንን ለማድረግ እየሞከረ ነው። ግን ተወደደም ተጠላም ትግሉ እዚህ ደረጃ ላይ ደርሷል። አሁን የመጣበትም ሂደት ይሄ ነው። ደስ የሚለው ነገር በመጨረሻዎቹ ወቅቶች እንዳየነው ማለት ነው የትግሉ በጣም ተጠናክሮ እስረኞቹን ወደ ማስፈታት ደረጃ የደረሰበት ሁኔታ ነው ያለው እንግዲህ። እና ቀደም ብሎ አሸባሪ በሚል የእድሜ ልክ እስራት የፈረደባቸው በምንም አይነት መንገድ ሊፈታቸው የማይችሉ ፖለቲካ ድርጅት መሪዎችን የመሳሰሉትን ያስፈታበት ነው። እና ይሄ ሁሉ የመጣው እንግዲህ በህዝባዊ ትግል ነው። እና የደረሰበትን ደረጃም ያመላክታል። የህዝብ ኃይሉን የበለጠ እያሳደገ መጥቶ ወደ ሚዛን መድፋት ደረጃ ላይ መድረሱንም ያሳያል። እና እዚህ ደረጃ ላይ ነው ያለው።
አሁን በተከሰቸው ሁለት ክልሎች ማለት በኦሮሚያና በአማራ ክልል ከዚህ ቀደም የነበሩት የሚካሄዱት ትግሎች የተናጠልነት ባህሪ ነበራቸው። በአሁኑ ሰዓት ግን ይበልጥ የመቀራረብና የመደማመጥ ነገር ያለ ይመስላል። በሌላ በኩል ደግሞ በጎንደር አካባቢ የሚካሄዱትን የሙት ከተማ አድማዎች በምንመለከትበት ሰዓት እንዲሁም በቅርብ ጊዜ ውስጥ ደግሞ ወልቂጤና ጉራጌ አካባቢዎች የተደረጉትን የሙት ከተማ አድማዎች በምንመለከትበት ሰዓት አንዱ ከአንዱ እየተማማሩ ያለ ይመስላል። እና ስለዚህ ጉዳይ ያሉት አስተያየት ምንድን ነው?
አዎ እንግዲህ እሱ መቼም በዚህ ትግል ውስጥ አስተዋጽኦ የሚያደርጉ በርካታ ወገኖች አሉ። አንደኛ እሱ ነው። ሁለተኛ ደግሞ በእነዚህ ወገኖች መካከልም በተጨባጭ ትግል በሚያካሄዱት መካከልም የመቀራረቡና የመያያዙ አንዱ ከአንዱ የመማሩ እና ትግልን የማጣመሩ እንቅስቃሴ እየተደረገ መሆኑ ይታያል። ይሄ ግልጽ ነው። በእርግጥ የሚካሄዱትን እንቅስቃሴዎች በሙሉ አንድ ኃይል ነው የሚቆጣጠረው ወይም አንድ ድርጅት ነው የሚመራው ወይም የተወሰኑ ድርጅቶች ናቸው የሚመሩት የሚያስተባብሩት ወይም ብሎ መናገር ያስቸግራል ማለት ነው። በእርግጥ ኃይሎች አሉ የሚያስተባብሩ ግን ባንድ ድርጅትና ባንድ ግለሰብ ወይም ባንድ ቡድን ላይ ያንድ ቡድን ኃላፊነት ነው ማለት አይቻልም። ለማንኛቸውም ግን እንቅስቃሴው አሁን መልክ ያያዘ የመጣበት ነው። አሁን በቅርቡ እንኳን መጨረሻ ላይ ለተደረጉት ስረኞችን የማስፈታት እንቅስቃሴ መጀመሪያ በኦሮሞ አካባቢ ተካሄደ። የተወሰኑ ስረኞች ተፈቱ። ከዛ ደግሞ ልክ እንደውም አስቸኳይ አዋጁ ሁለተኛው አስቸኳይ አዋጅ ታውጆ በታወጀበት እለት ወይም በሁለተኛው ነው በሶስተኛው ቀን ደግሞ በጎንደርና በጎጃም በባህር ዳር ሙት ከተማ አድማና እንቅስቃሴ ተደከተካይደ ማለት ነው። እና እነዚህ እንቅስቃሴዎች የታዩ መሆናቸውን ያሳያል ይሄ። እና እየሰፋ መሄድ አለበት። ገና ይቀራዋል ብዙ ሁሉንም ለማዳረስ ግን እየሰፋ መሄድ አለበት። እዚህ ላይ ነው እንግዲህ እኛም ጥሪ መስፋት አለበት መጠናከር አለበት ነው የምንለው።
የህዝቡን አመጽና አልገዛም ባይነት ተከትሎ ቀደም ሲል ለረጅም ጊዜ ኢትዮጵያ ውስጥ አንድም የፖለቲካ እስረኛ የለም ሲል የቆየ የወያኔ አገዛዝ የፖለቲካ እስረኞችን በሙሉ እንደሚፈታና ዋናውን ማጎሪያውን ወደ ቤተ መዘክርነት እንደሚቀይር ገልጿል። በፖለቲካ ሰበብ የታሰሩ ዜጎችን ያው ክሳቸው እየተሰረዘ ከቤተሰባቸው ጋር ለመከላከል አጠቃላይ መግለጫውና አፈጻጸሙ እንደምን ይመለከታል? አበቃ እስረኞች ተፈተዋል ቆሟል ማለት ነው በአሁኑ ሰዓት?
ኧረ የለም ገና ምኑ ተያዘና በጣም አነስተኛ ቁጥር ያለው የሆኑ እስረኞች ናቸው የተፈቱት። በ27 አመት ውስጥ እኮ ያኔ በብዙ ሺህ የሚቆጠር ከ60 ሺህ በላይ ነው ብዙዎቹ የሚገምቱት። ቁጥሩን አሁን መገመት ያስቸግራል። በጣም በርካታ እስረኞች አግሯል ይዟል ማለቴ ነው። እና አሁን የተፈቱት በጣም አነስተኛ ነው። ለነገሩ እነዚህ እስረኞች ቀደም እንዳልኩት በራሱ ፈቃድ የተፈቱ አይደሉም። በህዝብ ግፊት እና በህዝብ ትግል የተፈቱ ናቸው። መጀመሪያውኑም የፖለቲካ እስረኞችን ለመፍታት ወስነናል፣ አንዳንድ ድክመቶቻችንን ለማረም ወስነናል፣ ድክመቶች አሉብን፣ ስህተቶች አሉብን፣ እነሱን እናርማለን ብለው ለህዝብ ተማጽነው የፖለቲካ እስረኞችን እንፈታለን ብለው ከተናገረ በኋላ ለነገሩ የፖለቲካ ድርጅት አባላትን ነበር ያለው አይለም። እና የፖለቲካ ድርጅት አባላት ማለት የፖለቲካ እስረኞች ናቸው ለነገሩ ማለት ነው። ግን ብዙ በውጭም ያሉ በውስጥም ያሉ ሚዲያዎች የፖለቲካ እስረኞች ይፈታሉ የሚል ቃል ገብቷል የሚል ዘገባ በማሰራጨታቸው ወዲያውኑ አይ እኛ የፖለቲካ እስረኞች የሉንም ያለው የፖለቲካ ድርጅት አባላት ነው መሪዎችና አባላት እና ያለው በሚል ለማምታታት የሞከረበት ነው። እና ከልብ አይደለም ከልብ አለመሆኑ ያስታውቃል። እንደጀመረም የተወሰኑትን ነው የለቀቀው። ምናልባት ከፖለቲካ መሪዎች መካከል ዶክተር መራራን ብቻ ነው የለቀቀው እንጂ ሌሎቹን ያሰረበት። ከዛም አንዳንዶቹ ይለቀቃሉ የተባሉትን አሁን እነዚህን አንዱ ዓለም አራጌ እና እስክንድር የመሳሰሉትን ደግሞ ከመውጣታችሁ በፊት ፈርሙ በሚል የማስገደድ ጥፋተኞች ነን የከሌ ድርጅት አባል ነበርንና ጥፋት አርገናል ብላችሁ ጥፋታችሁን ሪኮግናይዝ አርጋችሁ ውጡ ተብለው እንግዲህ የተገደዱበት ቅድመ ሁኔታ ያመጣበት ሁኔታ ስለነበር ከልብ አለመሆኑ ግልጽ ነው። ግን ከዛ በሁለተኛው ዙር የህዝባዊ እንቅስቃሴ ሁሉንም ሊፈታ ተገዷል። አለምንም ቅድመ ሁኔታውም የለም ሊያስቀራቸውንም አንዳንዶቹን አቶ በቀለ ገርባ አይነቱን እፈታለሁ ብሎ መፍታት ከጀመረ በኋላ ከነ ዶክተር መራራን ከመፍታት ከጀመረ በኋላ ፍርድ ቤት ክብር አዋርዳቸዋል በሚል ተጨማሪ ስራት ያሰረበት ሁኔታ ነው እንደምታስተውሰው ማለት ነው። እና ግን በህዝብ ግፊት እነዚህ ሁሉም ተፈተዋል። አሁንም ግን በጣም በርካታ እስረኞች አሉ። እነሱ ራሳቸው ተናግረዋል የተፈቱት ጭምር ማለት ነው። በጣም በርካታ እስረኞች አሉና መፈታት አለባቸው። የፖለቲካ እስረኞች ማለት ምንም ማለት አይደለም። ቃሰርቆ ወይም ደግሞ ነፍስ በሎ የታሰረ አይደለም። ያለውን አገዛዝ ስለተቃወመ ነው። አመለካከቱን አስተሳሰቡን ራሱ ህገ መንግስት ብሎ ያወጣውን መብት ተጠቅሞ ይሄንን ተቃውሞ ያሰማ ሁሉ ነው እንግዲህ የታሰረው። ሽብርተኛ እየተባለ የሆነ አንቀጽ የሆነ ህግ ነድፈው ያወጡት ለራሳቸው እንዲጠቀሙበት ለማድረግ የሽብርተኛ ህግ ብለው ያወጡት አለ። በዛ መሰረት በዛ ህግ መሰረት በሚል እንግዲህ ብዙዎችን ያስገባበት ነው። እስረኛው አሁን አይደለም የተጀመረው፣ ገና ወያኔ ሲገባ ነው። የአፓ እስረኞች የአፓ አባላት ያሰረው ገና ወደ ስልጣን እየሄደ በነበረበት ወቅት ነው። ከዛ በኋላም እንግዲህ በነበሩት ጥቂት አመታት በጣም በርካታ የአፓ እስረኞች የአፓ አባላት ታስረዋልና ከዛን ጊዜ ጀምሮ የታሰሩ በጣም ብዙ በርካታ የሆኑ ዜጎች አሁንም እስር ቤት እየማቀቁ ነው ያሉት። አንዳንዶቹ መዳረሻቸው የለም። የት እንደደረሱ የት ቦታ እንደታሰሩ ይሞቱ ይኖሩ ምን የሚታወቅ ነገር የለምና እነዚህ ሁሉ በይፋ በደንብ ለቤተሰብ መነገር አለበት። ከተገደሉም ተገለዋል ተብለው የታሰሩም ካሉ ደግሞ በሙሉ መፈታት አለባቸውና ትግሉ መቀጠል አለበት። ገና ነው የማስፈታቱም እንኳን ቢሆን ማለት ነው።
ክፍል 2 ውይይቱን በረቡዕ ምሽት ዝግጅታችን ይዘን እንቀርባለን።
I'm gonna make it.